voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ22ና በ25 ሜትር ባንድ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ በተለያዩ የአፍሪካ ቀንድ ጉዳዮች ላይ ትኩረት በማድረግ የሚያዘጋጀው ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮች፣ እንደምንላችሁ አመሻችሁ። ዛሬ ረቡዕ ግንቦት 19 2007 ዓ.ም ነው። ለግማሽ ሰዓት የሚቆየው ፕሮግራማችን በዓለም አጫጭር ዜና ይጀመራል። ከዛም ወቅታዊ ዘገባዎችን እናስከትላለን። ጊዜው ካለን ሙዚቃም ጀባ እንላቸዋለን። መልካም ምሽት ላለው አስተናጋጃችሁ አዲሱ አበበ። ጽዮን ግርማ ቅንብሩን እየመራች ነው። አሁን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ፊፋ በዛሬው ዕለት ዩናይትድ ስቴትስና ስዊትዘርላንድ በወቅቱና በቀድሞ ባለስልጣናቱ ላይ በተናጠል ባቀረቡት የሙስና ወንጀል ክስ እየታመሰ ነው። በስዊስ ባለስልጣናት የቀረበው አንደኛው ክስ ፌዴሬሽኑ በ2018ና በ2022 ዓመተ ምህረት የዓለም ዋንጫን ለማዘጋጀት ከሰጠው ፈቃድ ጋር በተያያዘ ነው። በዚሁ ምርመራ መሰረት በርካታ የፊፋ ባለስልጣናት ዛሬ ዙሪክ ውስጥ በቁጥጥር ስር መዋላቸው ታውቋል። የዩናይትድ ስቴትስ የፍትህ ሚኒስቴር በ14 ሰዎች ላይ ካቀረባቸው 47 የተለያዩ ክሶች መካከል የስፖርት መገናኛ ብዙሃን ኃላፊዎች ከ150 ቢሊዮን ዶላር በላይ በተጭበረበረ መንገድ የከፈሉት ወይም ለመክፈል የተስማሙት በለውጡ በውድድሮቹ ወቅት የማስታወቂያ መብቶችን በጅምላ ለመያዝ ሲሉ ነው የሚል ይገኝበታል። የዙሪክ ፖሊሶች በዛሬው ዕለት ያሰሯቸውን 7 የፊፋ ባለስልጣናት በቅርቡ እጃቸውን ለዩናይትድ ስቴትስ ያስረክባሉ ተብሎ ይጠበቃል። የአሜሪካ ባለስልጣናት ተጨማሪ የእስር ማዘዣዎችን የያዙ ሲሆን 4 ግለሰቦች ከወዲሁ ጥፋተኞች መሆናቸውን አምነዋል ሲል የፍርድ ሚኒስቴሩ አስታውቋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሎሬታ ሊንች ጉዳዩን ስር የሰደደና በጥናት የሚካሄድ ሙስና ሲሉ ገልጸው በድርጊቱ በርካታ ሰዎች ተጎድተዋል ብለዋል። በፊፋ ውስጥ ለሁለት ትውልድ ቆይተዋል በሚባለው የሙስና ተግባር ኃላፊዎቹ ስልጣናቸውን በመጠቀም በጉቦና በጉርሻ መልክ ሚሊዮነሮች ሆነዋል ሲሉም ጠቅላይ አቃቤ ሕጓ ሎሬታ ሊንች አስረድተዋል። ምርመራውን በተመለከተ ፊፋ ከዩናይትድ ስቴትስና ከስዊትዘርላንድ ጋር ሙሉ በሙሉ እተባበራለሁ ብሏል። ትላንት ማክሰኞ ሌሊት በኢራቅ የመንግስቱ ኃይሎች የእስላማዊ መንግስት ቡድንን የጥቃት ግስጋሴ ለመግታት አዲስ ዘመቻ በከፈቱባት በአንባር ክፍለ ግዛት በአጥፍቶ ጠፊ የቦምብ ጥቃት ቢያንስ 17 ወታደሮች መገደላቸውን የሀገሪቱ ባለስልጣናት አስታውቀዋል። አይሲስ በአይሲስ ቁጥጥር ስር ከምትገኘው ከፋሉጃ ከተማ አጠገብ የቦምብ ጥቃቱ የደረሰው በአሸባሪው ቡድን እጅ ያሉትን አካባቢዎች ለማስለቀቅ የመንግስቱ ኃይሎች ትናንት ማታ የከፈቱትን ጥቃት ተከትሎ መሆኑ ተነግሯል። ጋምቢያ ባለፈው የአውሮፓውያን ዓመት መጨረሻ መፈንቅለ መንግስት ለማካሄድ ሞክረዋል ተብለው የተወነጀሉ ሰዎችን በርካታ ጓደኞቻቸውንና ዘመዶቻቸውን በቁጥጥር ስር አውላለች ሲሉ 2 የመብት ድርጅቶች ከሰዋታል። ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናል ዛሬ ባወጡት መግለጫ ጋምቢያ ያሰረቻቸውን ሰዎች ቤተሰቦችና ጓደኞች የት እንዳሉ በግልጽ አላሳወቀችም። ከመካከላቸውም አረጋውያንና ታዳጊ ወጣቶች አሉባቸው ብለዋል። በጦርነት ለምትታመሰው ለየመን በተባበሩት መንግስታት ድርጅት ሽምግልና ሊካሄድ የነበረው የሰላም ጉባኤ ለሌላ ጊዜ መተላለፉ ተነገረ። ይህ የሆነው ሁቲዎቹ ሽምቅ ተዋጊዎች የያዟቸውን አካባቢዎች እንዲለቁ የቀረበላቸውን ጥያቄ አላሟሉም ሲሉ የሀገሪቱ ፕሬዚደንት መወንጀላቸውን ተከትሎ ነው። ትናንት የተባበሩት መንግስታት ድርጅት ባወጣው መግለጫ ዋና ጸሐፊው ባንኪሙን ለነገ ሐሙስ ጄኔቫ ላይ ሊካሄድ ታቅዶ የነበረውን ጉባኤ ለሌላ ጊዜ እንዲያስተላልፉ ልዩ ልዑካቸውን ጠይቀዋል ብሏል። ዋና ጸሐፊው ይህን ያደረጉት የየመን መንግስትና የተለያዩ አካላት ተጨማሪ የዝግጅት ጊዜ እንዲሰጣቸው በመጠየቃቸው እንደሆነ መግለጫው አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቀደም ሲል እንዳስተዋወቅኩት ከዜናው ቀጥሎ ወቅታዊ ዘገባዎችን ነው የምናስከትለው። ወደ መጀመሪያው ቅንብር እናልፋለን። ከአንድ ዓመት በላይ የእስር ጊዜ ያስቆጠሩት 6 ጦማሪያንና 3 ጋዜጠኞች በትላንትናው ዕለት ፍርድ ቤት ቀርበው ነበር። ተቋርጦ የነበረው የምስክር መስማት ሂደትም ከአንድ ወር ከ15 ቀን በኋላ መሰማት ቀጥሏል። የነዚህ ወጣት ጦማሪያንና ጋዜጠኞች ጠበቃ አመሃ መኮንን የችሎቱ ውሎ እንዴት እንደነበር ለአዲስ አበባው ዘጋቢያችን ለመለስካቸው አመሃ ገልጸውለታል።
አቶ አመሃ እንዴት ዋሉ?
እግዚአብሔር ይመስገን። ሰላም ሰላም ዋላችሁ?
ዘጠኙ ጦማሪያና ጋዜጠኞች ጉዳይ እንደገና ተጀምሯል። እንዴት ነበረ ዛሬ የችሎቱ አካሄድ?
ጉዳዩ መሰማት የቀጠረው ከወር ከ15 ቀን አካባቢ በኋላ ነው። ዛሬም የቀጠለው አቃቤ ሕግ ቀሩኝ ያላቸውን ምስክሮች በማሰማትና ኤግዚቢትነት ይዣቸዋለሁ ያላቸውን ሲዲዎችና ላፕቶፖች፣ ሞባይል ስልኮች እንዲህ በመሳሰሉ ከእነሱ ጋር እነሱን ለማቅረብ እና ከእነሱ ጋር በተያያዘ ምስክርነት ለማሰማት በሚል ነው። ነገር ግን ዛሬ ያው አቃቤ ሕግ ቀሩኝ ካላቸው 12-13 አካባቢ ምስክሮች ውስጥ ዛሬ ማቅረብ የቻለው 3 ምስክር ብቻ ነው። አንደኛው ምስክር በኤዶም ካሳዬ ላይ መሰክራለሁ ብሎ የቀረበ ነው። ሌላኛው በናት ላይ መሰክራለሁ ብሎ የቀረበ ነው። አንዱ ደግሞ በተስፋ አለም ላይ መሰክረዋለኝ ብሎ ነው የቀረበው እና ሶስቱም ደግሞ ያው እንደ ቀድሞቹ ምስክሮች ታዛቢ ናቸው። ከተከሳሾቹ እጅ እነዚህ ላፕቶፖች፣ ሞባይሎች፣ ሲዲዎች ሲያዙ አይቻለሁ በሚል ነው። ከናትናኤል ጋር ደግሞ እንደዚሁ ከቢሮው ዶክመንቶች እና ሲዲ ሲያዝ አይቻለሁ በሚል የቀረቡ ናቸው። በዚሁ መሰረት ምስክርነታቸው ተሰምቷል። ሲዲው እንዲቀርብ ተብሎ ነበረ። ሲዲውን ጠዋት ማቅረብ አልቻለም አቃቤ። ከሰዓት አሉኝ ያላቸውን ሲዲዎች አቅርቧል። እነዚህ ሲዲዎች እንግዲህ ምንድን ነው ሲባል አቃቤ ሕግ አሁን ደግሞ እያለ ያለው ከቀረቡት ከተቆጠሩት 12 ሲዲዎች ውስጥ 2 ወይም 3 ብቻ ናቸው የምስልና የድምፅ ያላቸው። ሌሎቹ ግን በሰነድ ማስረጃነት ለተከሳሾች አስቀድሞ የተሰጡት ማስረጃዎች በሶፍት ኮፒ የያዙ ናቸው የሚል ነገር ነው። ፍርድ ቤቱ ይህንን እንዲለይ አቃቤ ሕግ እድል ሰጥቶታል፣ ግን መለየት አልቻለም መጨረሻ። ለማንኛውም 3 ምስክሮች ከተሰሙ በኋላ አቃቤ ሕግ ምን እንደሚደረግ እንደሚያሳስብ ሲጠየቅ አሁንም ቀሩኝ የሚሉኝ ምስክሮች ስላሉ እነሱን ፖሊስ አፈላልጌ አቀርባለሁ ስላለ እንዲያቀርብ ሌላ ቀጠሮ ይሰጥ የሚል ነው።
መልስ አልሰጣችሁም ወይም ጥያቄ አልጠየቃችሁም? የደንበኞቻቸውን መብት ለማስጠበቅ
በቀረቡት ምስክሮች ላይ ሰፊ መስቀለኛ ጥያቄ ተነስቷል። እናው ነጥብ የነበረው በእርግጥ በተለይ ከተከሳሾች ተያያዙ የተባሉ ላፕቶፖች፣ ሲዲዎች በእርግጥ ከእነሱ የተያዙ ለመሆኑ እንዲያረጋግጡ ነበረ። ግን አንደኛ ለምሳሌ ኤዶም ካሳዬ ሲዲ ተይዟል ተብሎ ነበረ። ነገር ግን ከተያዙት ሲዲዎች ውስጥ የየትኛው ነው የኤዶም ካሳዬ እንዲለይ ተብሎ ምስክሩ ይህን መለየት አልቻለም። እንደዚሁ በተመሳሳይ ላፕቶፕም ከኤዶም ካሳዬ ተይዟል ይህን አይቻለሁ ብሎ ነበረ። ግን ከቀረቡት ላፕቶፖች ውስጥም ይሄ ተለይቶ እንዲታይ ተጠይቆ ነበረ። ይህንንም የቀረበው ምስክር ማሳየት አልቻለም። ይልቁንም በኤግዚቢቱ ላይ የላፕቶፑ የተስፋለም መሆኑ የተገለጸውን ኤግዚቢት ይሄ ነው ከኤዶም የተያዘው በሚል ነው አትኩሮ መግለጽ የቻለው እና በዚህ ዙሪያ ላይ መስቀለኛ ጥያቄ ተጠይቋል።
ከዚህ በኋላ ምን ተለዋጭ ቀጠሮ ተሰጠ? እንዴት ሆነ መጨረሻው?
እንግዲህ ስለ ቀሪው ሂደት አቃቤ ሕግ አስተያየት ካለው እንዲሰጥ ተጠይቆ ቅድም ለመግለጽ እንደሞከርኩት አንደኛ ቀሪ ምስክሮች አሉኝ አሁንም። ስለዚህ ፖሊስ በተለያየ ስራ ላይ ስለነበረ አፈላልጎ አላመጣም እና ለተጨማሪ ቀጠሮ ይሰጠኝ የሚል ጥያቄ ነው ያቀረበው። ሲዲውም በተመለከተ አሁንም ያልተደረገ ጥያቄ፣ በአንድ በኩል ኤግዚቢት ነው የሚል ነገር አለ። በሌላ በኩል ደግሞ እንደ ሰነድ ማስረጃ ይዘቱ በፍርድ ቤት መታየት አለበት የሚል ጥያቄ ያለው አቃቤ ሕግ እኛ እዚህ ላይ አንደኛ ምስክሮችን በተመለከተ ባለፈው ቀጠሮ ይሄ የዛሬው ቀጠሮ የመጨረሻ እንደሆነ ፍርድ ቤቱ አሳስቦ ነው ለዛሬ የተቀጠረው። ስለዚህ ፍርድ ቤቱ ቃል መከበር ስላለበት ከዚህ በኋላ ለምስክር ተብሎ መቀጠር የለበትም የሚል ጥያቄ ያቀርበናል። ሲዲውም በተመለከተም በአንድ በኩል ኤግዚቢት ነው የሚባል ከሆነ ኤግዚቢት ከሆነ እንደ ማንኛውም ወንጀል የተፈጸመበት መሳሪያ ከሚቆጠር በስተቀር ይዘቱ ታይቶ ኮንቴንቱ ላይ ክርክር መደረግ የለበትም። የሰነድ ማስረጃ ነው የሚባል ከሆነ ደግሞ እንደ ማንኛውም የሰነድ ማስረጃ ደርሶን አስተያየት ከሌላው ሰነድ ማስረጃ ጋር አስተያየት ሰጥተንበት ነው ውሳኔ ሊሰጥ የሚገባ የሚል ተቃውሞ አቅርበን ፍርድ ቤቱ እንግዲህ በእነዚህ ነጥቦች ላይ ብይን ለመስጠት ለነገ ባዳሪ ቀጥሯል። ስለዚህ ነገ ይቀጥላል ማለት ነው።
ነገ ይቀጥላል ማለት ነው።
ነገ ጠዋት ባዳሪ ተቀጥሯል። አዎ፣
በጣም አመሰግናለሁ አቶ ጌርስልኝ።
እኔም አመሰግናለሁ መለስካቸው።
መለስካቸውን አመሰግናለሁ። ወደሚቀጥለው ቅንብር እናልፋለን። ከምርጫ ጋር የተያያዘ ዘገባ ነው። የዘንድሮው የኢትዮጵያ ብሔራዊ ምርጫ ተካሂዷል። የምርጫውን ሂደት የታዘበው ብቸኛው ዓለም አቀፍ ተቋም የአፍሪካ ህብረት ነው። ለወትሮው የኢትዮጵያውያን ምርጫዎች የታዘቡ የነበሩትና አሁንም በዓለም ዙሪያ የተንቀሳቀሱ የሚታዘቡት የአውሮፓ ህብረትና የአሜሪካው የካርተር ማዕከል አልተገኙም። ለምን? ለመሆኑ የኢትዮጵያ መንግስት አሁን ባለው አቋሙ ዲሞክራሲያዊ፣ ፍትሐዊና ነጻ ምርጫ ለማካሄድ ብቁ ነው? በእነዚህና ሌሎችም ከምርጫ ጋር የተያዙ ጥያቄዎችን አንስቶ ሰሎሞን አባተ የአውሮፓ ፓርላማ አባሏን አና ጎመሽን እና በደቡብ ሱዳን የፕሬዚዳንቱ ልዩ አማካሪ ቴዎድሮስ ዳኘን ከምርጫው ቀደም ሲል አነጋግሯቸው ነበር። ዝርዝሩ ነው።
የአውሮፓ ህብረትና የአሜሪካው የካርተር ማዕከል ያለፉ የኢትዮጵያ ተከታታይ ምርጫዎችን ታዝበዋል። የየራሳቸውን ሪፖርቶችም ሲያወጡ ነበር። የአውሮፓ ህብረት የታዛቢዎች ቡድን ከ1997 ምርጫ በኋላ ባቀረበው የትዝብት ሪፖርቱ ምክንያት ቡድኑና የቡድኑ መሪ አና ጎምሽ ከኢህአደግ ጋር እጅግ የተካረረ አንተ አንቺ ተባብለው የተጣሉበት ጸብ ውስጥ ገብተዋል። እንዲያም ሆኖ ግን የአውሮፓ ህብረት የዛሬ 5 ዓመት የተካሄደውን የፓርላማ ምርጫ ታዝቧል። በዚህ ዓመት ግን አልተገኘም። ለምን? ሚስ አና ጎምሽ የአውሮፓ ፓርላማ አባል የፓርላማው የውጭ ጉዳዮች እንዲሁም የሲቪክ ነጻነቶች የፍትህና የሀገር ውስጥ ጉዳዮች ኮሚቴዎችም አባል ናቸው። ለምን ምርጫውን ላለመታዘብ ወሰናችሁ ስል የጠየኳቸው ከምርጫው ቀደም ብዬ ነበር።
Actually, this week in the European Parliament plenary, we have a debate about these elections. I mean, what are called elections, but are indeed a farce. And that is the reason...
በዚህ ሳምንት የአውሮፓ ፓርላማ ባካሄደው ስብሰባ ላይ ስለዚህ ምርጫ ስለሚሉት ነገር ግን ቧልት የሆነ ነገር ክርክር አካሂደን ነበር። በዚህም ምክንያት ነው የአውሮፓ ህብረት ላለመሄድና ያንን ቧልት የዲሞክራሲያዊ ምርጫን አነስተኛ መመዘኛዎች የማያሟላ ነጻና ፍትሐዊ ነው የማይባል ምርጫ ላለመታዘብና የማይገባውን እውቅና ላለመስጠት የወሰን ነው።
ሚስ ጎምሽ፣ ምርጫው ሳይካሄድ እናንተም ላለመታዘብ ወሰናችሁ። ቧልት ስለመሆኑ እንዴት አወቃችሁ?
How do we know it? Because already in 2005 and then in 2010 we sent election observation missions and
እንዴት ነው ያወቅነው? በ1997 ዓመተ ምህረትና በ2002 ዓመተ ምህረት የምርጫ ታዛቢ ልዑካንን ልከን ነበር። መንግስቱ ሪፖርቶቹን አልተቀበላቸውም። ሪፖርቶቹን ለማድረስ እንኳን ወደ ሀገሪቱ ተመልሰን መሄድ አልቻልንም። በርግጥ ሪፖርቶቹ ትችቶች ነበሯቸው። በተለይ በ1997 ሰው ወደ አደባባይ ግልብጥ ብሎ ወጥቶ ነበር። ምክንያቱም ያኔ አዲስ አበባ ላይ ተቃዋሚዎች በከፍተኛ ልዩነት እየመሩ መምጣታቸው እየታወቀ ሲመጣ መንግስቱ ተመልካቾችን አባረረና ቆጠራውን ቀጠለ። ከዚያም ቆጠራውን እንዳሻቸው አደረጉት።
And then of course there was also massacres, persecution of the opposition, arrest of the whole opposition elected members.
ከዚያ በኋላም ጭፍጨፋዎች ተካሄዱ። ተቃዋሚዎችን ማሳደድ ተያዘ። የተመረጡት የተቃዋሚ አባላት ታሰሩ። በህዝቡ የተካሄዱ አግባብ የነበራቸውን እንቅስቃሴዎች ገዢው ፓርቲ ተጠቀመባቸው። ከዚያም በ2002 ዓመተ ምህረት የታዘብነው ተመሳሳይ ሁኔታ ነበር። ስለዚህ የአውሮፓ ፓርላማ አባላት ለአውሮፓ ህብረት የውጭ ግንኙነቶች ከፍተኛ ተጠሪ ደብዳቤ ጽፈን ይህኛው ግንቦት 16 የሚካሄደው ምርጫ ነጻ ስለማይሆን ለገዢው ፓርቲና ለዚያ ቧልት የህጋዊነት ወይም የእውቅና ማህተም ሊሰጥ የሚችል ታዛቢነት ላይ መሳተፍ እንደሌለብን አሳወቅን።
ሚስ አና ጎምሽ የ1997ቱ ምርጫ ታዛቢ ቡድን መሪ እንደነበሩ፣ የአውሮፓ ህብረት ያኔ ወደ 200 የሚሆኑ ታዛቢዎችን ማሰማራቱን፣ የካርተር ማዕከልም መገኘቱን አስታውሰዋል። ምንም እንኳ አሉ ጎምሽ፣ ሪፖርቶቹ በዲፕሎማሲያዊ ቋንቋ የተጠናቀሩ ሆነው ቢቀርቡም ተመሳሳይ ነበሩ። ያኔ ከተቃዋሚዎቹ መሪዎችና ከመደበኛ ዜጎችም ጋር መወያየታቸውንና ተቃዋሚዎቹ በመሳደድ ምክንያት ቢሮ እንኳን መክፈት አለመቻላቸውን፣ የቤት ባለንብረቶች በፍርሃት ምክንያት ሊያከራዩቸው እንኳን እንደማይፈልጉ እንደነገሯቸውም አስታውሰዋል። አሁንም አሉ ጎምሽ
and bloggers in jail as increase not diminished. I remember people like Iskender Nega, that brave young journalist.
እንደውነቱ እስር ቤት ያሉ ጋዜጠኞችና ብሎገሮች ቁጥር ጨመረ እንጂ አልቀነሰም። እስክንድር ነጋ፣ ያቺ ጀግና ሪዮት አለሙ፣ ሌሎችም ጀግኖች በሐሰት የሽብር ፈጠራ ክሶች ታስረዋል።
All they want is indeed decent life and justice and freedom for their people. And that hasn't improved on the country. And even
እነሱ የፈለጉት እኮ ለህዝቡ የተረጋጋ ህይወት ፍትህና ሰላም እንዲኖር ነበር። ያ ሁኔታ አሁንም እንኳን ለዚህ ምርጫ ተብዬ በዋልተኛ ምርጫ ዝግጅት ሲደረግ እንኳን አልተሻሻለም።
ተቃዋሚዎች ሮሮዎቻቸውን ሲያሰሙ መቆየታቸውን፣ የመረጡኝ ዘመቻዎቻቸውን በነጻነት ማካሄድ አለመቻላቸውን፣ በዲሞክራሲያዊው መስክ መጥበብ ምክንያት መንግስታዊ ያልሆኑ የልማትና የሰብአዊ መብቶች ድርጅቶች በነጻነት ለመናገር እና በሀገሪቱ ክንዋኔዎች ውስጥ የሰፋ አስተዋጽኦ እንዳያበረክቱ መታገዳቸውን ዝርዝረዋል አና ጎምሽ። በሌላ በኩል ግን ሚስ ጎምሽ ኢትዮጵያ እኮ በልማት እየገሰገሰች ያለች መሆኗ በዓለም እየተወራላት ነው።
We know that Ethiopia is portrayed as a model of development and it's unfortunate that it is not the case.
ኢትዮጵያ የልማት ማሳያ እንደሆነች ተደርጎ እየተነገረላት መሆኑን እናውቃለን። ይህ ግን እውነት አይደለም። ምክንያቱም አብዛኞቹ አሃዛዊ መረጃዎች ሙሉ በሙሉ የሐሰት ናቸው። የአውሮፓ መንግስታትና የአሜሪካ መንግስት በእነዚህ ሁኔታዎች ላይ አይኖቻቸውን መጨፈናቸው እናም በልማቱም ይሁን በዲሞክራሲው የሚተማመኑበት አጋር አስመስለው ከኢትዮጵያ መንግስት ጋር መስራት መቀጠላቸው ፍጹም አሳፋሪ ነው።
የኢትዮጵያ መንግስት ልማታዊም ዲሞክራሲያዊም አይደለም ብለዋል ሚስ ጎምሽ። ያለፈው ሳምንት የአውሮፓ ፓርላማ የኢትዮጵያን ምርጫ ላለመታዘብ የወሰነው ብዙ ክርክር ከተካሄደ በኋላ እንደሆነ ተናግረው፣ በዚያ ክርክር ወቅት የፈረንሳዩ ለፔን እና የብሪታንያው ዩኪፕን የመሳሰሉ ተስፈንጣሪ ቀኝ ክንፈኛ ፓርቲዎች ድንገት ተነስተው የኢትዮጵያው እንደ እውነቱ ባይሆንም ግራ ነጠቅ ነኝ የሚለው አገዛዝ ደጋፊዎችና ተሟጋቾች ሆነው ታይተዋል ብለዋል። በሌላ በኩል ግን ሚስ ጎምሽ የኢትዮጵያ ሕዝብ የተሻለ አስተዳደር ይገባዋል እያላችሁ የአውሮፓ ፓርላማ ሰዎች የኢትዮጵያን ሕዝብ ክዳችሁታል። ተገኝታችሁ ምርጫው በትክክል ካልተካሄደ ስህተቱን ተከታትላችሁ እንደመዘገብ ቀድማችሁ ቧልትና ነጻ ያልሆነ ብላችሁ በመፈረጅ ለመቅረት ወሰናችሁ ለሚላችሁ ተቺ ምን መልሳላችሁ?
No, that is not true. Indeed, we in the European Parliament conveyed by letter.
አይ ይሄ ትክክል አይደለም። እኛ የአውሮፓ ፓርላማ አባላት ከጥቂት ወራት በፊት ለአውሮፓ ህብረት ከፍተኛ ተጠሪ በጻፍነው ደብዳቤ ላይ ለምን ህብረቱ ምርጫውን መታዘብ እንደማይገባው ስንጠቅስ የኛን እዚያ መገኘት የኢትዮጵያና ሌሎችም የአውሮፓ መንግስታት ኢትዮጵያ ውስጥ ዲሞክራሲ ያለ ለማስመሰል እንደሚጠቀሙበት ከ1997 እና ከ2002 ልምዳችን የምናውቅ መሆኑን ገልጸናል። በመቅረታችንም ለማሳየት የፈለግነው ይሄንኑ ነው።
አሁን የአውሮፓ ህብረት ታዛቢዎች እንዳለመላክ የወሰነው የገንዘብ ችግር ስላለበት ነው እያለ መንግስቱ የሐሰትና ስቅኝ መረጃ እንደሚያስተላልፍ እናውቃለን ያሉት ጎምሽ የቀሩት በበጀት እጥረት ሳይሆን በፖለቲካ ውሳኔ መሆኑን አስረግጠው ተናግረዋል።
So now the lightest spin probably of the government is to pretend that we have failed the people.
እና አሁን እኛ ህዝቡን እንደከዳ ነው አድርጎ መንግስቱ ሊጠመዝዝ ይፈልጋል። የለም የለም፣ አይመስለኝም። ኢትዮጵያ ውስጥ የአውሮፓ ህብረት አባል ሀገሮች ኤምባሲዎች አሉ። እነሱ ይናገራሉ። በእርግጥ ቋንቋዎቹ በዲፕሎማሲ የተካኑ ናቸው። በአውሮፓ ህብረት በራስ ውስጥ ተቃርኖ እንዳለ ማውቃለሁ። እውነት የሚናገሩ አሉ፣ እውነቱን የማይናገሩም አሉ።
ታዝበን የምርጫ እክሎች ነበሩ የሚል ሪፖርት በማውጣት ያለፉ ሁለት ምርጫዎችን ገንቢ ትችቶችን የያዙ ሪፖርቶች እንኳን ላልተቀበለ መንግስት መሳሪያ ለመሆን በአሁኑ አጋጣሚ ራሳችንን አሳልፈን አንሰጥም። አሁን ጫወታ የለም ብለዋል ጎምሽ። የማንሄደው ዲሞክራሲያዊ ሊሆን እንደማይችል ቀድመን ለምናውቀው ምርጫ የውቅና ማህተም ላለመስጠት ነው።
There cannot be democratic elections in a country which jails full of journalists and bloggers and activists.
ቁጥራቸው የበዛ ጋዜጠኞችን፣ ብሎገሮችንና የመብት ተሟጋቾችን በመታሰር ሀገር ውስጥ ዲሞክራሲያዊ ምርጫዎች ሊካሄዱ ከቶ አይቻልም።
ለመሆኑ እናንተ ይህ ምርጫ ፍትሃዊና ነጻ አይሆንም ብላችሁ ስትወስኑ የምርጫው ውጤት ምንም ይሁን ምን አትቀበሉም ማለት ነው? በዚያው ውጤት መሰረት ወደ ስልጣን ለሚወጣው መንግስት እውቅና ተነሳላችሁ ማለት ነው? ጎምሽ ለዚህ ሲመልሱ አሁን ጥያቄው እውቅና እንሰጣለን ወይም አንሰጥም አይደለም። ይሁን እንጂ ቀጠሉ።
This government cannot pretend to be legitimate on the basis of democratic elections.
ይህ መንግስት ዲሞክራሲያዊ ምርጫ አካሂጃለሁ በሚል እውቅና ያለው ማስመሰል አይችልም። ግንቦት 16 የሚደረገው ምርጫ የዲሞክራሲያዊ ምርጫ እውነተኛ መገለጫ አይሆንም።
ይሁን እንጂ አሉ አና ጎምሽ፣ ኢትዮጵያ በአካባቢውና በአህጉሪቱ ባላት ስትራቴጂካዊ ጠቀሜታ ምክንያት የአውሮፓ ኅብረት አብሯት ሊሠራ ይፈልጋል። አብሮ የመስሪያ መስኮቹንና የሥራ ዐይነቶቹን ግን በዝርዝር አልገለጹም። ቴዎድሮስ ዳኘ በአሜሪካ የተወካዮች ምክር ቤት ውስጥ የአፍሪካ ስፔሻሊስት ወይም ባለሙያ ሆነው ለ24 ዓመታት ሠርተዋል። የዛሬ 3 ዓመት የተባበሩት መንግሥታት ድርጅት ቀጥሯቸው ለደቡብ ሱዳን ፕሬዚደንት ሳልቫኪር ልዩ አማካሪ አድርጎ መድቧቸዋል። አቶ ቴዎድሮስ ዳኘ በተጨማሪም የአፍሪካ ስደተኞችና የጉዳት ሰለባዎች መርጃ ፈንድ አቋቁመውም ይንቀሳቀሳሉ። አቶ ቴዎድሮስ የኢትዮጵያን የፓርላማ ምርጫ ተከታትለው እንደሆነ ጠይቄያቸው ነበር።
ምርጫው እንደሚካሄድ አውቃለሁ። እዛም የነበርኩኝ ጊዜ አንዳንድ ንግግር እሱን በተመለከተ ሰምቻለሁ። አንዳንድ የመንግስት ኦፊሻሎችም ጋር ተገናኝቻለሁ። ተቃዋሚ ኃይሎችም እንደዚሁም ደግሞ አቨሬጅ የሆኑ ኢትዮጵያኖች ምንም ውስጥ የሌሉበት ግን ክሎስሊ ፎሎ አላደረግኩትም።
አቶ ቴዎድሮስ የአፍሪካ ሁኔታ በአጠቃላይ እየተሻሻለ መሆኑንና አህጉሪቱ የዛሬ 20 ዓመት ከነበሩባት የጦርነት ወይም የውስጥ ብጥብጥና የመፈንቅለ መንግስት አባዜዎች በብዙ መለወጧን ተናግረዋል። ብዙ ሀገሮች ወደ ዲሞክራሲያዊ ስርዓት እየተሸጋገሩ መሆኑን፣ ምርጫዎችና የስልጣን ሽግግሮች ሰላማዊ እየሆኑ መምጣታቸውን፣ በመላ አህጉሪቱ ያለውን ሁኔታ እየዳሰሱና ጎረቤት ሀገሮችን ኬንያና በጦርነት ስትታመስ የኖረችውን ሶማሊያን ሳይቀር እንደ ማሳያ እየጠቀሱ አብራርተዋል። ወደ ኢትዮጵያ መለስ አልና፣ ለመሆኑ ቴድ፣ በኢትዮጵያስ የዛሬ 20 ዓመትና ከዚያ በፊት ከነበረው ሁኔታ የዲሞክራሲያዊና የሰብአዊ መብቶች አያያዝ ፖለቲካው የተሻለ ነው ብለው ያስባሉ? አልኳቸው።
ይመስለኛል በእኔ አክሮስ ኢትዮጵያ ስመለከተው አንዳንድ የነበሩ ጦርነቶች ቆመዋል። ዌስተርን ኢትዮጵያን ቢሆን ወደ ኦጋዴንም ቢመለከት መንግስት ፍላጎቱን አሳይቷል። ተቀምጠው መነጋገር እንደሚፈልጉ ከኦጋዴን ናሽናል ሊበሬሽን ፎንድ ጋር። ሌላም ቦታ ብትመለከተው ስታቢሊቲ አለ። መንገድ ላይ ሄደህ የምትታሰር ነገር የለም። ሰው ስራውን ይሰራል፣ ትምህርቱን ይማራል። ያ እኔ እንደ ፕሮግረስ ነው ብዬ ነው የማየው። ኦፍኮርስ የሂውማን ራይትስ አድቮኬትስ ኦር ተቃዋሚ ሀይሎች ሞር ኖሌጅ ይኖራቸዋል። ስለዚህ እና የእኔ አሰስመንት ከእነሱ አሰስመንት ጋር ሊለያይ ይችላል። ግን እኔ አዝ አን ኦብዘርቨር ስመለከተው ኦቨሮል ፒክቸሩ ደህና ነው ብዬ ነው የምለው። ኢቨን ኮምፔር ቱ 5 ይርስ አጎ 7 ይርስ አጎ ያለው ሁኔታ በጣም ሞር ስቴብል ነው። እራሱ አሁን ለምሳሌ ስትመለከተው ትራንዚሽኑ ፕራይም ሚኒስተር መለስ ከሞተ በኋላ ወደ አሁን ላሉት ፕራይም ሚኒስተር ትራንዚሽኑ ፒስፉል ነበረ። ኦፍትን ኢን አፍሪካ ኢን ደ ፓስት አይዘር ኢንተርናሊ ኦር ከሚሊተሪ ገብቶ ረብሻ የሚነሳበት ነገር ነው። ያ አይ ቲንክ ሹድ ቢ ሲን አዝ ፕሮግረስ ኤንድ ማቹሪቲ ነው ብዬ ነው የምለው። ሌላው ምንድን ነው፣ ኢትዮጵያ ኤሌክሽን ይደረጋል። ኢፒአርዲኤፍ ዶሚናንት ነው። ግን ይሄ ዶሚናንት የሆነው አይ ቲንክ ዊ ሹድ ቢ ኬርፉል ኖት ቱ ብሌሙ ኢንታይርሊ ፖለቲካ ስፔሱ ተዘግቷል፣ ኦፖዚሽን አራሽ ይደረጋል ብሎ መገምገም ትክክል አይደለም ብዬ ነው። የዛሬም 5 ዓመት እንዳልኩት ኮንግረስ ተስቲፋይ ሳደርግ ተቃዋሚ ሀይሉም ሪስፖንሲቢሊቲ መውሰድ አለበት። ብዙዎቹ ውጪ ነው ያሉት። ብዙውን ጊዜያቸውን የሚያሳልፉት እርስ በርሳቸው ሲጣሉ ነው። እነሱ ያቀረቡት ቪዥን ለሀገሪቷ ብዙም የሚታይ የለም። ያየሁትም የለም። እንዴት ተብሎ ነው ደን ኤሌክሽን ሲደረግ ለማሸነፍ የሚቻለው? የዛ ዊክነስ የዛ ሪዛልት ሁልጊዜ መታየት ያለበት ኖት ጀስት ተቃዋሚ ሀይሎች እንደሚሉት ሀራስ ተደርገናል። ኖ ሀራስመንት ሊኖር ይችላል፣ ግን እነሱ ያደረጉት ነገር ኮንትሪቢዩት አድርጓል አላደረገም ተብሎ ደግሞ መጠየቅ አለበት። ኢን ማይ ቪው የዛሬ 5 ዓመት እንዳልኩት አሁንም እላለሁ ብዙውን ጊዜ የታለፈው እርስ በርስ ይጣሉና እንደ ቫስት ማጆሪቲ ደግሞ ውጪ ነው ያሉት። ሀራስ አይደረጉም ለማለት ሳይሆን ኤግዛጅሬት ባናደርገው ጥሩ ነው የምለው።
ለመሆኑ ከዚህ አጠቃላይ ግምጋሜው አቶ ቴዎድሮስ ኢትዮጵያ በአሁኑ ጊዜ ነጻ ፍትሐዊና ዲሞክራሲያዊ ምርጫ ለማድረግ የሚያስችል የፖለቲካ ዝግጁነት ወይም ተክለቁመና አላት ብለው ያምናሉ?
ዌል ስትራክቸሩ አለ፣ ኦብዘርቨሮች ይኖራሉ፣ የኤሌክቶራል ኮሚሽን አለ። የተቃዋሚ ኃይሎች ያላቸውን ኮምፕሌንት አቅርበዋል ፐብሊክሊም፣ ያ ቴሌቪዥንም ላይ ወጥቷል። እና ፎር ሚ የለም ለማለት አንድ ሰው ኤቪደንስ አምጥቶ ኮምፕሌንት እንዲያደርገኝ ያስፈልጋል።
ስለዚህ አለ
አለ ዴፊኒትሊ አለ። ግን ብትለኝ የተቃዋሚ ኃይሉ ጠንካራ ነው ወይ? ተቃዋሚ ኃይሉ ብዙ ኩርሲዎች ፓርላመንት ውስጥ ሊወስድ ይችላል? መልሱ ኦፍኮርስ አይደለም ነው። የትኛው ተቃዋሚ ኃይል ነው ስትሮንግ ፕሬዘንስ አዲስ አበባ ብቻ ሳይሆን ጠቅላላ በአገሪቷ ውስጥ? ያ ስትራክቸር ከሌለ ኮምፒት ለማድረግ ከባድ ነው፣ ለማሸነፍም በጣም ከባድ እየሆነ ነው የሚመጣው።
ሚስ አና ጎምሽንና አቶ ቴድ ዳኘን ለጊዜና ለማብራሪያዎቻቸው አመሰግናለሁ። በመጪ ዘገባ የአውሮፓ ህብረት ግምገማ ከምርጫው በኋላ ምን እንደሚመስል ለመቃኘት እንሞክራለን። ጤና ይስጥልኝ። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ዋሽንግተን።
አድማጮች፣ ለምሽቱ ያዘጋጀነውን እያገባደድን ነው። ተስፋ እንዳደረግነው ለሙዚቃም ጥቂት ደቂቃዎች ተርፈውናል እና በዚሁ በሙዚቃ እንሰናበታለን። አስተናጋጅ አዲሱ አበበ። የአማርኛው ስርጭት በሶስት ሰዓት ይደመጣል። እስከዛው ደህና አምሹ እያልን በዚህ ዜማ እንሰናበታለን።
ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስስለሻል ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬ እንዴት እንዳዲስ ሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ ፈገግ ብሎ ሸኘኝ ሲቆረጥ አንጀቱ ሲቆረጥ አንጀቱ ከእኔ አንጀት ይመስል ይገርማል የተሰራው ክሩ ከእኔ አንጀት ይመስል ይገርማል የተሰራው ክሩን ይረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ አይታይሽ ሞይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳድር ለብቻዬን የኔ አበባ ስወድቅ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አረሳም ሰማይ ደብ ይመስል ብታብን ጨረቃ ሳና የሻላት And I'll chill in my car, chill in my car.
This program has come to you from the Voice of America, Washington.